የሐዋርያ ሥራ ምዕራፍ 2 የአይሁድ ፋሲካ ባለፈ በአምሳኛው ቀን በሚከበረው በጴንጤቆስቴ በዓል ደቀ መዛሙርቱ ሁሉ በአንድነት በአንድ ቦታ ተሰብስበው ነበር። በድንገት ብርቱ አውሎ ነፋስ የመሰለ ድምፅ ከሰማይ መጣ፣ የነበሩበትንም ቤት ሞላው። የእሳት ነበልባሎችም የሚመስሉ ምላሶች ታዩአቸው፣ ተከፋፍለውም በእያንዳንዳቸው ላይ አረፉባቸው። ሁሉም በመንፈስ ቅዱስ ተሞሉ። መንፈስ ቅዱስ እንዲናገሩ በሰጣቸው ችሎታ መጠን በሌሎች ቋንቋዎች መናገር ጀመሩ። በዓለም ካሉት አገሮች ሁሉ የመጡ መንፈሳውያን አይሁድ በኢየሩሳሌም ይኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ብዙ ሰዎች ተሰበሰቡ። በየቋንቋቸውም ሲናገሩ ስለ ሰሟቸው ተደነቁ። በመገረምና በመደነቅም እንዲህ አሉ፣ እነዚህ እንዲህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ታዲያ እኛ በየትውልድ አገራችን ቋንቋ ሲናገሩ የምንሰማቸው እንዴት ነው? እኛ በጳርቴ፣ በሜድ፣ በኤላም፣ በሜስጦሚያ፣ በይሁዳ፣ በቆጶዶቅያ፣ በጳንጦስ፣ በእስያ፣ በፍርግያ፣ በጵንፍልያ፣ በግብፅ፣ በቀሬና አጠገብ ባሉት በልቢያ አውራጃዎች የምንኖር ነን። ከሮምም የመጣን አይሁዳውያንና ወደ አይሁድነት የገባን እንገኛለን። እንዲሁም የቀርጤስና የአረብ ሰዎች ይገኛሉ። እነሆ እነዚህ ሁሉ የእግዚአብሔርን ታላቅ ሥራ በየቋንቋችን ሲናገሩ እንሰማለን። ስለዚህ ሁሉም ተገርመውና የሚሉትን አጥተው ይህ ነገር ምን ይሆን ተባባሉ። አንዳንዶቹ ግን አዲስ የወይን ጠጅ ጠጥተው ሰክረዋል እያሉ አፌዙባቸው። በዚያን ጊዜ ጴጥሮስ ከአሥራ አንዱ ጋር ቆመና ድምፁን ከፍ አድርጎ ለሕዝቡ እንዲህ ሲል ተናገረ። እናንተ የይሁድ አገር ሰዎችና የኢየሩሳሌም ነዋሪዎች ሁሉ ይህን የሆነውን ነገር ለማወቅ ንግግሬን አድምጡ። ከጧቱ ገና 3 ሰዓት ስለሆነ እናንተ እንዳሰባችሁት እነዚህ ሰዎች አልሰከሩም። ነገር ግን ይህ የሆነው ነቢዩ ኢዮኤል እንዲህ ሲል የተናገረው ቃል እንዲፈጸም ነው። እግዚአብሔር በመጨረሻው ቀን እንዲህ ይሆናል ይላል፣ መንፈሴን በሰው ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎልማሶቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ። እንዲሁም በእነዚያ ቀኖች በወንዶችና በሴቶች አገልጋዮቼ ላይ መንፈሴን አፈሳለሁ፣ እነርሱም ትንቢት ይናገራሉ። በላይ በሰማይ ድንቅ ነገሮችን፣ በታች በምድር ታምራትን አሳያለሁ። ደምና እሳት፣ የጢስም ጭጋግም ይታያል። ታላቁና አስገራሚው የእግዚአብሔር ቀን ከመምጣቱ በፊት ፀሐይ ይጨልማል፣ ጨረቃም ደም ትመስላለች። የእግዚአብሔርን ስም የሚጠራ ሁሉ ይድናል። የእስራኤል ሰዎች ሆይ ይህን ቃል አድምጡ። እናንተም እንደምታውቁት የናዝሬቱ ኢየሱስ ከእግዚአብሔር ዘንድ ለእናንተ የተገለጠ መለኮታዊ ሥልጣን ያለው ነው። ይኸው በእርሱ አማካይነት እግዚአብሔር ታምራትን፣ ድንቅ ነገሮችንና ታላላቅ ምልክቶችን ሁሉ በእናንተ ፊት በማድረጉ ተረጋግጧል። ይህም ሰው እግዚአብሔር አስቀድሞ ባቀደውና ባወቀው አሰራር መሠረት ለእናንተ ተላልፎ ተሰጠ። እናንተም በአመፀኞች እጅ እንዲሰቀልና እንዲሞት አደረጋችሁት። እግዚአብሔር ግን የሞትን ኃይል አስወግዶ ከሞት አስነሣው፣ ምክንያቱም ሞት ይዞ ሊያስቀረው አልቻለም። ዳዊትም ስለ እርሱ እንዲህ ይላል፣ እግዚአብሔርን ሁልጊዜ በፊቴ አየዋለሁ፣ ከእኔም ጋር ስለ ሆነ አልናወጥም። ስለዚህ ልቤን ደስ አለው፣ አንደበቴም በደስታ ተሞላ። እንዲሁም ሟች የሆነው ሥጋዬ በተስፋ ይኖራል፣ ምክንያቱም ነፍሴን በሙታን ዓለም አትተዋትም፣ ቅዱስህንም በመቃብር ፈርሶ እንዲቀር አታደርገውም። የሕይወትን መንገድ አስታወቅከኝ፣ ከእኔም ጋር በመሆን ደስታዬን ፍጹም ይሆናል። ወንድሞቼ ሆይ ከቀድሞ አባቶች አንዱ የሆነው ዳዊት እንደ ሞተና እንደ ተቀበረ መቃብሩም እስከ ዛሬ በእኛ ዘንድ እንዳለ በግልጥ ልነግራችሁ እችላለሁ። ነገር ግን ዳዊት ይህን የተናገረው ነቢይ ስለ ነበረና እግዚአብሔር ከዘርህ አንዱን በዙፋን ላይ አስቀምጣለሁ ሲል በመሐላ ላይ የሰጠውን የተስፋ ቃል ያውቅ ስለ ነበር ነው። በዚህም ምክንያት መሲህ በሲኦል እንደማይቀርና ሥጋውን በመቃብር ፈርሶ እንደማይቀር አስቀድሞ አይቶ ስለ ትንሣኤው ተናገረ። ይህን ኢየሱስን እግዚአብሔር ከሞት አስነሣው። እኛም ሁላችን ለዚህ ነገር ምስክሮች ነን። ስለዚህ እርሱ በእግዚአብሔር ቀኝ በክብር በመቀመጡና ከአብ የተሰጠውን ተስፋ መንፈስ ቅዱስን በመቀበሉ ይህን የምታዩትና የምትሰሙትን አፈሰሰው። እንግዲህ ወደ ሰማይ የወጣው ዳዊት ባለመሆኑ ዳዊት ራሱ እንዲህ ሲል ተናግሯል። እግዚአብሔር ለጌታዬ ለመሲሁ ጠላቶችህም በስልጣን ስር እስካደርግልህ ድረስ በቀኜ ተቀመጥ ብሎታል። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታና መሲህ እንዳደረገው የእስራኤል ሕዝብ ሁሉ በርግጥ ይወቅ። ሰዎቹም ይህን በሰሙ ጊዜ ልባቸው በሐዘን ተነክቶ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ እንግዲህ ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ኀጢአታችሁም ይቅር እንዲባልላችሁ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። የእግዚአብሔር ስጦታ የሆነውን መንፈስ ቅዱስንም ትቀበላላችሁ። ምክንያቱም የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉትም ሁሉ ነው። በሌላም በብዙ ቃል እየመሰከረ በዚህ ጠማማ ትውልድ ላይ ከሚመጣው ቅጣት ራሳችሁን አድኑ በማለት መከራቸው። ከእነርሱ ብዙዎቹ ቃሉን ተቀብለው ተጠመቁ። በዚያን ቀን 3,000 የሚያህሉ አማኞች ተጨመሩ። እነርሱም የሐዋርያትን ትምህርት በመስማት በወንድማማችነት አብሮ በመኖር እንጀራ በመቁረስና በጸሎት ይተጉ ነበር። በዚያን ጊዜ በሐዋርያት እጅ ብዙ ተአምራትና ድንቅ ነገሮች ይደረጉ ስለ ነበር በሁሉም ላይ ፍርሃት አደረባቸው። አማኞች ሁሉ በአንድነት አብረው ይኖሩ ነበር። ያላቸውንም ነገር ሁሉ የጋራ ነበር። መሬታቸውንና ንብረታቸውንም እየሸጡ ገንዘቡን ለእያንዳንዱ እንደሚያስፈልገው ያከፋፍሉ ነበር። በየቀኑ በቤተ መቅደስ በአንድነት ይሰበሰቡ ነበር። በቤታቸውም እንጀራ እየቈረሱ በደስታና በጥሩ ልብ ይመገቡ ነበር። እግዚአብሔርንም ያመሰግኑ ነበር። ሰውም ሁሉ ያከብራቸው ነበር። እግዚአብሔርም የሚድኑትን ሰዎች በየቀኑ ወደ ማኅበራቸው ይጨምር ነበር።